የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት
በ19 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ።
I would summarize my priorities in three broad categories.
በአምባሳደርነት ላከናውናቸው የምፈልጋቸውን ስራዎች በተመለከተ ቅድሚያ የምሰጣቸውን ጉዳዮች በሶስት የተለያዩ ዘርፎች የምከፋፍላቸው ይመስለኛል። አንዱ ከኢትዮጵያ ጋር ያለልን አጋርነት ማጠናከር ነው። ለኢኮኖሚያዊ እድገት ልማትና ለሀገሪቱ ብልጽግና በመስራት። ሁለተኛው አካባቢያዊ ጸጥታንና መረጋጋትን ከማምጣት አንጻር ከኢትዮጵያ ጋር ያለንን አጋርነት ማጠናከር ማጎልበትና ማስቀጠል ነው። ሶስተኛው የፖለቲካ ምህዳሩ እንዲሰፋ መልካም አስተዳደር እንዲኖር የህግ የበላይነትና ሰብአዊ መብት እንዲከበር መስራት ነው።
በኢትዮጵያ የዩናይትድ ስቴትስ አምባሳደር ማይክል ሬነር ናቸው።
ዝርዝሩ በለቱ አብይ ርዕስ ይቀርባል።
የሁለተኛው አጋማሽ የዛሬ ሐሙስ ፕሮግራሞች የባህል መድረክ እንዲሁም የተፈጥሮ አካባቢ ሳይንስና ህይወት ናቸው።
እለቱ ሐሙስ ህዳር 14 2010 ዓመተ ምህረት ነው። ዛሬ ጤና ይስጥልን እንደምናምታችኋል አድማጮች።
ጤና ይስጥልን። ዛሬ ታንክስጊቪንግ ነው። ይሄን ለምታከብሩም እንኳን አደረሳችሁ መልካም በዓል እንላለን። እኔም አዲሱ አበበ ነኝ።
እኔም ቆንጂት ታዬ ነኝ። ንጉሱ ታምሬ ደግሞ ፕሮግራማችንን ይመራል።
መልካም ምሽት ይሁንላችሁ። በዜና እንጀምራለን።
ከፌደራሉ ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ምንም አይነት ፍትሃዊ ውሳኔ እንደማይጠብቁ አቶ በቀለ ገርባ መልስ ሰጡ። ፍርድ ቤቱ የአቃቤ ሕግን መልስ ለመቀበል ተለዋጭ ቀጠሮ ሰጥቷል። መለስካቸው አምሃ ዝርዝር ይዟል።
በፌደራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት የተወሰነላቸውን የዋስ መብት ላገደባቸው ሰበር ሰሚ ችሎት አቶ በቀለ ገርባ ዛሬ መልስ ሰጥተዋል። በጠበቆቻቸው አማካኝነት በጽሑፍ ባቀረቡት መልስ ከፌደራሉ ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ምንም አይነት ፍትሐዊ ውሳኔ አልጠብቅም ብለዋል። አቶ በቀለ በመልሳቸው የዋስ መብታቸው ከዚህ ቀደምም በበታች ፍርድ ቤት ማለትም በፌደራሉ ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት ከሕግ አግባብ ውጭ ሲጓተት እንደቆየና ከትክክለኛ ፍትህ የራቀ ውሳኔ እንደተሰጠባቸው አስታውሰዋል። አክለውም ይህንን መልስ የምሰጠው ወደፊት በከፍተኛ ትምህርት ደረጃ ለሚገኙ የሕግ ተማሪዎችና ተመራማሪዎች ማገናዘቢያነት ይጠቅማል በሚል ነው ብለዋል። በበታች ፍርድ ቤት ውሳኔ ቅር በመሰኘት ለፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት በጠበቆቻቸው አማካኝነት አቤቱታቸውን አቅርበው ይህ ፍርድ ቤት በ30,000 ብር ዋስትና ከእስር ተፈተው ጉዳያቸውን በውጭ ሆነው እንዲከታተሉ ወስኖ እንደነበረም ይታወሳል። በፍርድ ቤቱ የታዘዘው ፍችም ተፈጻሚ ሳይደረግ ቆይቶ አቃቤ ሕግ ለፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት አቤት በማለቱ የይግባኝ ሰሚ ችሎት ውሳኔ መታገዱ አይዘነጋም። ዛሬ የአቶ በቀለ ገርባን መልስ የተቀበለው ሬጅስትራር የአቃቤ ሕግን መልስ ለመቀበል ታህሳስ 2 ቀን 2010 ዓ.ም ተለዋጭ ቀጠሮ እንደሰጠም ታውቋል። አቶ በቀለ ገርባ በአሁኑ ወቅት አቃቤ ሕግ ቀደም ሲል የመሰረተባቸው የሽብር ወንጀል ክስ ተሰርዞ በመደበኛ የወንጀል ክስ እየተከላከሉ መሆናቸው ይታወቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
የዚምባብዌ የቀድሞ ፕሬዚዳንት ሮበርት ሙጋቤና ባለቤታቸው ግሬስ ሙጋቤ ያለመከሰስ ከለላ ተሰጣቸው። አንድ የገዢው ዛኑ ፒኤፍ ፓርቲ ባለስልጣንና ዋና ከተማይቱ ሐራሬ ውስጥ የሚገኝ ጋዜጠኛ ለቪኦኤ የዚምባብዌ አገልግሎት ዛሬ እንዳረጋገጡት ሙጋቤ ጡረታቸውን በተመለከተ ስልጣናቸውን በግድ እንዲለቁ ካደረጓቸው የሀገሪቱ ጀኔራሎችና የፖለቲካ መሪዎች ጋር እየተደራደሩ ናቸው። ሙጋቤ በስልጣን ዘመናቸው ምርጫዎችን ያጭበረብሩ እንደነበርና ሙስና እንዲስፋፋ መፍቀዳቸውን በሀገሪቱ ውስጥ በሺዎች በሚቆጠሩ የፖለቲካ ባላንጣዎቻቸውና ተቃዋሚዎች ላይ ለተካሄዱ የስቃይ አያያዞችና ግድያዎች ተጠያቂ መሆናቸውን በመግለጥ የመብቶች ተሟጋች ቡድኖች ክሶችን ሲያሰሙ ቆይተዋል። ሮበርት ሙጋቤ ፕሬዚዳንት በነበሩበት ጊዜ ወጣቷን ባለቤታቸውን ግሬስ ሙጋቤን በቦታው ለማስቀመጥ በማሰብ ባለፈው ጥቅምት 25 ከስልጣናቸው አባራዋቸው የነበሩት ምክትል ፕሬዚዳንት ኤመርሰን ምናንጋግዋ ለሁለት ሳምንታት ያህል ዞር ብለው ከቆዩባቸው ከቆዩባት ደቡብ አፍሪካ ተመልሰው ሐራሪ የገቡ ሲሆን ነገ አርብ ቃለ መሐላ ፈጽሞ አዲሱ የዚምባብዌ ፕሬዝዳንት እንደሚሆኑ የፓርላማ አፈ ጉባኤ አስታውቀዋል። ዚምባብዌ ነጻና ፍትሃዊ ምርጫ እንድታካሄድ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን አዲሶቹን መሪዎች አሳስበዋቸዋል።
የሳውዲ መራሹ ጥምረት በጦርነት በተበታተቀችው የመን መንገዶችን ዘግቶ መተላለፊያ ለማሳጣት የወሰደውን እርምጃ ተከትሎ በሚሊዮኖች የሚቆጠሩ የመናውያን ከከፋ ረሃብና እልቂት አፋፍ ላይ ናቸው ሲሉ ዓለም አቀፍ የረድኤት ድርጅቶች አስጠንቅቀዋል። የተባበሩት መንግስታት ድርጅት አክሎም የተዘጉት መተላለፊያዎች ፈጥነው ካልተከፈቱ የመን ካሁን ቀደም ዓለማችን አይታ ለማታቀው እጅግ የበረታ ረሃብ ትጋለጣለች ብሏል። የአሜሪካ ድምጿ የዲፕሎማሲያዊ ጉዳዮች ዘጋቢ ሲንዲ ሴን ከዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ያጠናቀረችው አጭር ዘገባ አለ። አሉላ ከበደ ያቀርበዋል።
ሳውዲ መራሹ የጥምረቱ ጦር በየመኑ የሁቲ አማጽያን ላይ በከፈተው ውጊያ ከውጭ ይገባል ያለውን የጦር መሳሪያ ሽግግር ለመከላከል በታለመ ጥረት የሰነአን ዓለም አቀፍ አውሮፕላን ጣቢያ እንዲሁም ዋና ዋና የምድርና የባህር በሮች ዘግቷል። በሚሊዮኖች የሚቆጠሩ የመናውያን ሲቪሎች በረሃብ ሳቢያ ለእልቂት ይዳረጋሉ የሚለውን ዓለም አቀፍ ጥሪም ተከትሎ መተላለፊያዎቹን እንከፍታለን ሲሉ የሳውዲ ኃይሎች ቃል ቢገቡም በሁቲ አማጽያን ቁጥጥር ስር ያሉት የአውሮፕላን ጣቢያዎችና የባህር በሮች ግን እንደማይጨምር አመልክተዋል። ኑሬት የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ናቸው። ጨቅላ ሕፃናትን ጨምሮ እጅግ ዘግናይ ለሆነ አደጋ መጋለጣቸውን የዩናይትድ ስቴትስ ትረዳለች ነው ያሉት።
I can tell you we're working very closely with the government of Saudi Arabia. As you well know, we have a good relationship with the government of Saudi Arabia.
ከሳውዲ አረቢያ መንግስት ጋር በቅርበት እየሰራ መሆኑን ልንነግራችሁ ነው የምፈልገው። ሁላችሁም እንደምታውቁት ከሳውዲ መንግስት ጋር መልካም ግንኙነት አለን እና የተሻለ የረድኤት ስራ መስራት የሚያስችል ሁኔታ ለመፍጠር ይቻለናል ብለን እናምናለን።
የተዘጉት የአውሮፕላን ጣቢያዎችና የባህር በሮች ተከፍተው የእርዳታ ህልና አስፈላጊ ቁሳቁሶች ለተረጂው መድረስ የሚችሉበት ሁኔታ በአስቸኳይ ይፈጠር ወይም መፈጠር አለበት ሲሉ ህጻናትና የኪነ ጥበብ ባለሙያዎች ባለፈው ሰኞ ሰንዓ ላይ የተቃውሞ ሰልፍ አካሂደዋል።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። አፍሪካውያን ፍልሰተኞችን በባርነት እየተሸጡ ነው ስለሚባለው ጉዳይ የተባበሩት መንግስታት የጸጥታው ምክር ቤት አስቸኳይ ስብሰባ አድርጎ እንዲነጋገር ፈረንሳይ እየጠየቀች ነው። የፈረንሳይ ፕሬዚደንት ኢማኑኤል ማክሮን ከጊኒው ፕሬዚደንትና የአፍሪካው ህብረት ሊቀመንበር ከሆኑት አልፋ ኮንዴ ጋር ከተነጋገሩ በኋላ በሰጡት ቃል ባለፈው ሳምንት በዩናይትድ ስቴትስ ሲኤንኤን ቴሌቪዥን የተላለፈው ፍልሰተኞች በጨረታ ሲሸጡ የሚያሳይ ቪዲዮ እጅግ ሰቅጣጭና ፈጽሞ ተቀባይነት የሌለው አድራጎት ነው ብለዋል።
Donc la dénonciation dans la France a été immédiate, elle est sans appel. L'action que nous souhaitons conduire à cet égard
ፈረንሳይ ይህን ድርጊት ፈጥና አውግዛለች። ምንም የማከራከር ጉዳይ ነው። ፈረንሳይ በጸጥታ ምክር ቤት ውስጥ በሊቢያ ያሉት ፍልሰተኞች ጉዳይ ትኩረት እንዲደረግበት በቀዳሚነት ተንቀሳቅሳለች። ክርክሩ ትናንት ተጀምሯል። ወደ ተጨባጭ እርምጃ ማምራትም አለበት።
በሲኤንኤን ቴሌቪዥን የቀረበው ሪፖርት ሊቢያ ውስጥ ተሸጠናል፣ ተደብድበናል፣ ሌላም ጥቃት ደርሶብናል ያሉ በህገወጥ አስተላላፊ እጅ ያሉ ፍልሰተኞችን አሳይቷል። የአፍሪካ ህብረቱ ሊቀመንበር አልፋ ኮንዴ ሊቢያውያኑ መንግስት አልባ በሆነችው ሀገራቸው ፍልሰተኞቹን እዚያው እንዲያቆዩ የሚያበረታታው የአውሮፓ ህብረት ነው በማለት ወንጅለዋል።
የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በዛሬው ብሔራዊ የምስጋና ቀን ታንክስጊቪንግ ዴይ አሜሪካውያን ወታደሮችን አመስግነዋል። የራሳቸውን ክንዋኔዎችም በዚያው አድርገው ጠቅሰዋል። ፕሬዝዳንቱ በዓለም ዙሪያ ላሉ የዩናይትድ ስቴትስ የጦር ኃይል አባላት ባስተላለፉት የቪዲዮ መልእክት እናንተን ሳነጋግር ደግሞም ስለ ነጻነታችንና ስለ እኛነት ነጻነታችን በጥቃት ለመከላከል እናንተ ጀግኖች እናንተን ሰጥቶ የሰጠን እግዚአብሔር የመሰገነ የተመሰገነ ይሁን ብለዋል።
በመጨረሻም ዜና አረፍት። እዚህ ዩናይትድ ስቴትስ ዋሽንግተን ዲሲና አካባቢዋ አፍሪካውያን ማህበረሰቦችን ስለ ቤት ውስጥ ጥቃት በአጠቃላይም ስለ ሴቶችና ልጆች መብቶች መከበር ሲሟገቱና ሲያስተምሩ የሚታወቁት ወይዘሮ አሜሊያ ሚሳሊዲስ ከዚህ ዓለም በሞት ተለይተዋል።
ብዙ አፍሪካኖች ከጦርነት ቦታ፣ ከችግር ቦታ፣ ከእስር ቤት፣ ከበረሃ ተነስተው ወደዚህ ይመጣሉና እዛ ባሉበት ጊዜ ብዙ የሚደርስባቸው ችግር አለ። እዚህም ከደረሱ በኋላ የሚደርስባቸው ብዙ ነገር አለ። ቤተሰብ ውስጥ ጥቃት በሚመለከት ህጉ ምን ይላል? ምን ማድረግ እንችላለን ራሳችንን ለመጠበቅ?
ወይዘሮ አሜሊያ ቀደም ሲል ከድምጽ ፋይላችን ቀንጨብ አድርገን እንዳሰማናችሁ ስለሚሰጧቸው አገልግሎቶች ኢትዮጵያውያንና በአጠቃላይ አፍሪካውያን ማህበረሰቦችን ለመድረስ ዘ ፐርሰን ሴንተር የተባለ ማዕከል መስርተው ሲያስተምሩ፣ የምክር አገልግሎት ሲሰጡና ለጥቃት ሰለባዎች በመሟገት ላያሌ ዓመታት አገልግሎታቸውን በትጋት በማበርከት በአካባቢያችን ይታወሳሉ። በተወለዱ በ61 ዓመታቸው ያረፉት የወይዘሮ አሜሊያ የቀብር ስነ ስርዓት የፊታችን ቅዳሜ ይከናወናል። ለቤተሰባቸውና ላገለገሉት ማህበረሰብ መጽናናትን እንመኛለን። ወደፊት ስራዎቻቸውን ሰፋ ባለ ዝግጅት እናቀርባለን። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ነው። የምናስተናግዳችሁ አዲሱ አበበና
ቆንጂት ታዬ ነን። በሁለተኛው አጋማሽ ከምናቀርብላችሁ ዝግጅቶች መካከል
በምልካና ሙሰድ ጊዜ አስተያየት ተቀብያለሁ እና የስነጽሁፍ ባለሙያዎች እንደሰጡኝ አስተያየት ከዚህ በኋላ የሚሰራው መጽሐፍ ከምልካና ሙሰድ አንድ ደረጃ ከፍ ብሎ መምጣት መቻል አለበት እና ደግሞ ጸሐፊ ሲባል ከሁሉም አንገት ማየት የሚችል መሆን እንዳለበትም ተምሬበታለሁ።
የዝምታ ጩኸት እና እልልታና ሙሾ የተሰኙ ሁለት የግጥም መድበሎች ደራሲ ትግስት አለሙ ትባላለች።
በሁለተኛው አጋማሽ በባህልና ማህበረሰብ ጠብቋት። አሁን የዕለቱ አብይ ርዕስ
የኢትዮጵያ መንግስት ኤችአር 128ን በሀገሮቻችን መካከል ካለው የትኛውንም አይነት ትብብርን ለማግኘት ግንኙነት ጋር የማያያዝ ወይም የሚያያዝ ጫና አላደረገም ሲሉ በአዲስ አበባ የሚገኙት የዩናይትድ ስቴትስ አምባሳደር ተናግረዋል። በኢትዮጵያ የአምባሳደርነት ቆይታቸው ቅድሚያ የሚሰጧቸው ጉዳዮችንም አምባሳደር ማይክል ሬነር ለቪኦኤ አብራርተዋል። አምባሳደር ማይክል ሬነርን በአዲስ አበባ ያነጋገራቸው እስክንድር ፍሬው ትናንት የጀመረውን ዘገባ ዛሬ ይቀጥልበታል።
የኢትዮጵያ አምባሳደርነት ስራቸውን ከጀመሩ የመጀመሪያ የሆነውን ቃለ ምልልስ ከአሜሪካ ድምጽ ጋር ያደረጉት አምባሳደር ማይክል ሬነር በተለያዩ ርዕሶች ላይ ለተነሱ ጥያቄዎች ምላሽ ሰጥተዋል። በዚህ ኃላፊነታቸው ቅድሚያ የሚሰጧቸውን ጉዳዮች የተዘረዘሩበት አንዱ ነው። ከዚህ አንጻር የተነሳውን ጥያቄ መለሱት ለኢትዮጵያና ለሕዝቧ ያላቸውን ፍቅር በማስቀደም ነው።
First I want to say just how really happy I am to be in Ethiopia. It's a country that I've dreamed of visiting even as a tourist.
በቅድሚያ ወደ ኢትዮጵያ በመምጣቴ እንዴት ደስተኛ እንደሆነ ለመናገር እፈልጋለሁ። የዲፕሎማሲ ስራዬን ከጀመርኩበት ጊዜ አንስቶ እንደ ጎብኝም ቢሆን እንኳን ልጎበኛት የምመኛት ሀገር ነች እና በአምባሳደርነት እዚህ የመሆን እድል አጋጥሞኛል። ይህችን አስደናቂ ሀገርና ህዝቧን በደንብ ለማወቅም ጊዜ አግኝቻለሁ። ይህ ይበልጥ አስደሳች የህይወቴና የስራዬ ወቅት ነው። ሙሉ በሙሉ ልጠቀምበትና ወደ ውጤት ልቀይረው የምጓጓለት።
On the professional side, I think I would summarize my priorities in three broad categories.
በአምባሳደርነት ላከናውናቸው የምፈልጋቸውን ስራዎች በተመለከተ ቅድሚያ የምሰጣቸውን ጉዳዮች በሶስት የተለያዩ ዘርፎች የምከፋፍላቸው ይመስለኛል። አንዱ ከኢትዮጵያ ጋር ያለልን አጋርነት ማጠናከር ነው። ለኢኮኖሚያዊ እድገት ልማትና ለሀገሪቱ ብልጽግና በመስራት። ሁለተኛው አካባቢያዊ ጸጥታንና መረጋጋትን ከማምጣት አንጻር ከኢትዮጵያ ጋር ያለንን አጋርነት ማጠናከር፣ ማጎልበትና ማስቀጠል ነው። ሶስተኛው የፖለቲካ ምህዳሩ እንዲሰፋ፣ መልካም አስተዳደር እንዲኖር፣ የህግ የበላይነትና ሰብአዊ መብት እንዲከበር መስራት ናቸው።
አምባሳደር ማይክል ሬነር በሶስተኛነት የተከሰቱት የህግ የበላይነትና የሰብአዊ መብት ጉዳይ በዩናይትድ ስቴትስና በኢትዮጵያ መካከል የልዩነት ነጥብ ሆኖ የቀጠለ ነው። አንዳንድ የኮንግረስ አባላትም ከዚህ አንጻር ተጠያቂነት የሚያስከትል ህግ የቀረጹበት አጋጣሚ ይታወሳል። አሁን በሂደት ላይ ያለውና በኮንግረስ አባል ክሪስ ስሚዝ የተረቀቀው የኢትዮጵያ የዲሞክራሲና የሰብአዊ መብት ተጠያቂነት ህግም እዚህ ላይ የሚጠቀስ ነው። በኮንግረሱ የውጭ ጉዳይ ኮሚቴ ያለፈው ይህ ህግ በራሱ በኮንግረሱ ድምጽ ሊሰጥበት ሲጠበቅ ለሌላ ጊዜ ተላልፏል። ይህ የሆነው የኢትዮጵያ መንግስት ከዩናይትድ ስቴትስ ጋር ያለውን የጸረ ሽብር ትብብር በመጥቀስ ባቀረበው ጥያቄ ምክንያት እንደሆነ የተሰራጩ መረጃዎች ዘገባዎች አሉ። አምባሳደር ሬነር ግን ይህ የተሳሳተ መሆኑን አብራርተዋል።
እኔ የተሳተፍኩበት እንዲህ አይነት ግንኙነት ፈጽሞ አልነበረም። በሌሎች ጉዳዮች ላይ እንደሚያደርገው ሁሉ ኮንግረሱ እንደዚህ አይነት ህግ ለማውጣት በያዘው ጥረት ላይ የሐሳብ ልውውጥ ነበረን። ያ ህግ ገና አልጸደቀም፣ እንደሚጸድቅም ግልጽ አይደለም። በዩናይትድ ስቴትስ የፖለቲካ ስርዓት አንዱ ትኩረት የሚስበው ሂደት ምንድን ነው? የሥልጣን ክፍፍል አለን እና እኔ የምወክለው ሥራ አስፈጻሚውን ነው። ኮንግሬሱ ደግሞ ሕግ አውጪው ክፍል ነው። እነርሱ ቅድሚያ የሚሰጧቸውን ነገሮች መሥራታቸውን መቀጠል ይችላሉ። ያ ደግሞ በዩናይትድ ስቴትስ መንግሥት የተለያየ ቅርንጫፎች መካከል የሐሳብ ልውውጥ ያጭራል። በተመሳሳይም በዩናይትድ ስቴትስና በኢትዮጵያ መካከል እንደዚሁ አይነት የሐሳብ ልውውጦች አሉን።
Ethiopia has expressed concern about that legislation, but they have no way put any pressure.
ኢትዮጵያ ያህግ እንደሚያሳስባት ገልጻለች። ነገር ግን የሚያሳስባቸውን ጉዳይ በሁለቱ ሀገሮቻችን መካከል ካለን የትኛውም አይነት ግንኙነትና ትብብር ጋር እንድናያይዝ በኔም ሆነ በዩናይትድ ስቴትስ መንግስት ባሉ ባልደረቦች ላይ በምንም አይነት መንገድ ጫና አላደረጉም።
የኢትዮጵያ መንግስት ጸረ ሽብር ህጉን እየተጠቀመበት ያለው መንገድ እንደሚያሳስባቸው ዓለም አቀፍ የሰብአዊ መብት ድርጅቶችና የተቃዋሚ ድርጅቶች ሲገልጹ ቆይተዋል። ታዋቂውን የተቃዋሚ ፓርቲ መሪ ዶክተር መረራ ጉዲናን ጨምሮ ጋዜጠኞችና ሌሎችም ከዚህ ህግ ጋር በተያያዘ በእስር ላይ ይገኛሉ። የዚህ ህግ አተገባበር ያሳስበናል የሚሉትን ድርጅቶች ሐሳብ እንደሚጋሩ ነው አምባሳደሩ የገለጹት።
And people who are imprisoned or remain in custody for reasons that have more to do with their peaceful expression of their political rights, I think those cases need to be looked at very closely.
ይበልጡኑ ፖለቲካዊ መብቶቻቸውን ለመጠቀም ሰላማዊ በሆነ መንገድ ሐሳባቸውን ከመግለጻቸው ጋር በተያያዘ የታሰሩና በእስር ላይ የሚገኙ ሰዎችን በተመለከተ የነዚህ ሰዎች ጉዳይ በደንብ መታየት ያለበት ይመስለኛል። የኢትዮጵያ መንግስትም የጸረ ሽብር ህጉን ፖለቲካዊ እንቅስቃሴዎችን ለማቀዝቀዝ በሚመስል ሁኔታ የመጠቀሙን ችግር እንዲያጤነው በይፋና በግል ግንኙነቶቻችን እናበረታታለን።
የዚህ ዓመት የዳይቨርሲቲ ቪዛ ሎተሪ ወይም ዲቪ ማመልከቻ ቀነ ገደብ በትናንትናው ዕለት ተጠናቋል። በዚህ ሎተሪ አማካኝነት ከኡዝቤክስታን ወደ ዩናይትድ ስቴትስ በገባ ግለሰብ በኒውዮርክ የተፈጸመውን የሽብር ጥቃት ተከትሎ ፕሬዝዳንት ዶናልድ ትራምፕ የሰጡት አስተያየት ደግሞ የሎተሪውን ዕጣ ፈንታ መነጋገሪያ አድርጎት ቀጥሏል። እናም የዘንድሮው ዲቪ ሎተሪ የመጨረሻው ይሆን? ለአምባሳደር ማይክል ሬነር ያቀረብኩት ሌላ ጥያቄ ነው።
I honestly don't have specific information about what the plans are in that regard. I will tell you that
ከዚህ አንጻር ስላሉት እቅዶች ዝርዝር መረጃ የለኝም። ልነግርህ የምችለው ዩናይትድ ስቴትስ የኢሚግሬሽን ፖሊሲዋን በስፋት እየተመለከተች ባለችበት ጊዜ ውስጥ መሆኗን ነው። ፕሬዝደንቱ የተቀሰሱት የብዝሃነት ወይም የዳይቨርሲቲ ቪዛ ሎተሪ ከዚህ አኳያ የሚታይ ነው። ነገር ግን ይህ የታሰበበትና የሚለካ ውጤት የሚያስገኝ ይመስለኛል። ከዚህ አንጻር የሚኖሩ መረጃዎችን ለኢትዮጵያውያንና ለሌሎችም እንደወጡ ለማሳወቅ የሚቻለንን ሁሉ እናደርጋለን።
አምባሳደር ማይክል ሬነር በዚሁ ቃለ ምልልስ አገራቸው ከኢትዮጵያ ጋር ባላት የኢኮኖሚና ልማት ትብብር እንደዚሁም በሰብአዊ ድጋፍ ላይ ለተነሱ ጥያቄዎችም ሰፋ ያሉ ማብራሪያዎችን ሰጥተዋል። በሌላ ዘገባ መለሰበታለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድር እናመሰግናለን። ባለፈው ሳምንት ሄኖክ ሰማግዜር ከኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ ዓለም ጋር ውይይት አድርጎ ነበር። በዚያ ውይይት ከተነሱ ነጥቦች አንዱ መንግስታቸው ኤችአር 128 የሚቃወምበትን ምክንያት የገለጡበት ነው። ያን ለማስታወስ እና ቀደም ካለው ከአምባሳደሩ ውይይት ጋር ለማዛመድ ከሄኖክ ዝግጅት ይሄንን እናሰማለን።
ይሄ ውሳኔ ሐሳብ ሁለት መሰረታዊ ስህተቶች አሉት፣ ግድፈቶች አሉት። አንደኛው ወሬት ላይ ያለውን ሀቅ አያገናዝብም። ለምሳሌ ስለ አስቸኳይ ጊዜ አዋጅ መነሳት አለመነሳት ያነሳል። ሲጀመር የዚህ አስቸኳይ ጊዜ አዋጅ መኖር አለመኖር የኢትዮጵያ ሕዝብና መንግስት ውሳኔ ነው። እሱ እንዳለ ሆኖ ይሄ አስቸኳይ ጊዜ አዋጅ ከተነሳ የቆየ ጉዳይ ነው። እንደ አዲስ የሚያነሳበት ምንም ምክንያት ሊኖር አይገባም። ሁለተኛ ቀደም ሲል እኔም አንተም ለአንሳት እንደሞከር ነው መንግስት ከተቃዋሚ ፓርቲዎች ላይ በተወሰነ ደረጃ የጀመረው ምክክር አለ። እሱን እንኳን እውቅና ለመስጠት ግንዛቤ ለመያዝ የሚሞክርም አይደለም እና አንተ እንደገለጽከው የኢትዮጵያ ዲሞክራሲ ስርዓት ለመደገፍ የወጣ ነው ብሎ ለመቀበል ያዳግታል። ትልቁ ነገር ግን እናንተም ስትዘግቡት የምታሳስቱት ጉዳይ ይሄ የውሳኔ ሐሳብ በኢትዮጵያና አሜሪካ ግንኙነት የተለየ ተአምር የሚፈጥር አድርጎ የማቅረብ ዝንባሌ አለ። እሱ የተሳሳተ ነው። ይሄ ውሳኔ ሐሳብ በኢትዮጵያና አሜሪካ ግንኙነት ላይ የሚያመጣው ለውጥ የለም። ምክንያቱም የአሜሪካ ኮንግረስ ከሚያወጣቸው ውሳኔዎች አንዱ ቀላል የውሳኔ ሐሳብ የሚባለው ወይም በእንግሊዝኛው ሲምፕል ሪዞሉሽንስ የሚለው ነው። እሱ የኮንግረስ አባላቱን መደበኛ የሆነ አስተሳሰብ፣ የግል አመለካከት እና ሪኮመንዴሽንስ ብቻ የሚያሳይ ነው። የኮንግረስ አባላቱ ብቻ ውሳኔ ነው። ይሄ የአሜሪካ አስተዳደር የሚያውቀውም ጉዳይም አይደለም። በዛሬ ውሏችን በአጋጣሚ ከኮንግረስም የሴኔትም አንዳንድ አባላት ጋር ስንለይ መወያየት እድል ነበረን። በእኛ በኩል የትም የሚደርስ የውሳኔ ሐሳብ አይደለም። ሌላኛው
እዚህ ላይ ግን ወደ ሌላ ነጥብ ከመሄድ በፊት የእኛን ዘገባም ያው መቼም ተሳስቷል ስላሉ እኔ የአሜሪካ ድምጽንም ወክዬም ቃሌ ማቀበል ኃላፊነት አልተሰጠኝም ጥያቄ መጠየቅ ነው። ነገር ግን እኔ በዩናይትድ ስቴትስ ኮንግረስም ሰርቻለሁኝና በኮንግረስ ውስጥ የሚያልፉ ውሳኔዎች መንግስቱ በሚያቀርበው በጀት ውስጥ እንዴት በጀቱ በየትኞቹ የመንግስት መስሪያ ቤቶች እንደሚያልፍ የሚወስኑት የህዝብ ወኪሎች ስለሆኑ የዩናይትድ ስቴትስ መንግስት ብቻውን በጀት ይዞ በጀቱን የሚያጸድቅበት ሁኔታ የለም። የእናንተም መንግስት ቢሆን በጀታችሁን ሚኒስትሮች ሄደው ፓርላማ አጸድቀው ነው። በእርግጥ ልዩነቱ እዚህ የተቃዋሚ ፓርቲዎች መኖራቸው ነው።
እንዴም መሰለ አሁን ትልቁ ነገር የአሜሪካ ኮንግረስ አባላት የውሳኔ ሀሳብ ባያወጡ ነው ዜና የሚሆነው። በአመት ውስጥ በአማካይ ከ7000 እስከ 8000 የውሳኔ ሀሳቦችን ያወጣሉ። በጣም ቀያጅ ሆነው ማዕቀብ ሊሆን የሚችለው ቢል ቢሆን ነው። ሄኖክ
አዎ፣ ይሄን ያህል ዋጋ ባይኖረው በሳምንት እናንተም $150,000 እየከፈላችሁ ሎቢስት ቀጥራችሁ አትሰሩም ነበር።
150,000 ብር አሜሪካ ውስጥ አብዛኛው ስራ የሚሰራው አንተም እንደምታውቀው በሎቢስቶች፣ በቲንክ ታንክስ፣ መገናኛ ብዙሃን ነው። እንደ ትልቅ ነገርም መውሰድ የለበትም። ቁም ነገሩ የኢትዮጵያ መንግስት ለዚህ ሁሉ የተፈለው ጉዳይም የለው። ወደ መነሻው ስመጣልህ የአሜሪካ ኮንግረስ የውሳኔ ሀሳብ ባያመጣ ነው ለቪኦኤም ለየትኛውም የመገናኛ ብዙሃን ዜና መሆን የነበረበት። በአማካይ ከ7000 እስከ 8000 የውሳኔ ሀሳቦች ይወጣሉ በየአመቱ።
አዎ፣ ኢትዮጵያንም የሚመለከተው ግን አሁን ይሄ አንድ ነው ያለው። ለዛ ነው እየተነጋገርን ያለው።
የውሳኔ ሀሳቦች ሲወጡ አሜሪካ ከየትኛውም ወገን ጋር ያላትን በጎ ወይም አሉታዊ ግንኙነት አያሳይም። በእናንተ በኩል ሪፖርት የሚደረገው እንደዛ ነው። ይሄ ስህተት ነው። አድማጮች ያላቸውን የመረጃ ክፍተት በማይገባ ሁኔታ መጠቀም ነው።
የመጽሔት ክፍለ ጊዜ ዘገባዎቻችን ይቀጥላሉ። በዝቅተኛው የልማት እርከን ላይ የሚገኙት የዓለም ታዳጊ ሀገሮች የኃይል አቅርቦትን ለቤትና ለምርት አገልግሎት በማዳረስ ረገድ በእጅጉ ወደ ኋላ እየቀሩ መሆናቸውን አንድ የመንግስታቱ ድርጅት ዘገባ አስታውቋል። በእነዚህ ሀገሮች አምራቾች በኃይል መቆራረጥ ብቻ የምርት ሽያጫቸው እሴት 7% ያህል ኪሳራ ያስከትልባቸዋል ተብሏል። ከ577 ሚሊዮን የማያንስ ህዝብም የኤሌክትሪክ ኃይል አያገኝም ተብሏል። መለስካቸው አመሃ ነው ዝርዝሩን የያዘው።
በተባበሩት መንግስታት ድርጅት የልማትና ንግድ ጉባኤ በእንግሊዝኛ አጠራሩ አህጽሮት አንታድ ትናንት ይፋ ባደረገው አዲስ ዘገባ በዓለማችን የመጨረሻዎቹ ድሃ በሚባሉ 47 አገሮች የኤሌክትሪክ ኃይል ተደራሽነት በጣም ወደ ኋላ የቀረ መሆኑን አመለከተ። በምጣኔ ሀብታዊ ልማታቸው በታችኛው እርከን ላይ የሚገኙት እነዚህ ሀገሮች ከሌሎች ታዳጊ ናቸው ከሚባሉ ሀገሮች እንኳን ሲወራደሩ ለቤትም ሆነ ለማምረቻ አገልግሎት የሚውል የኤሌክትሪክ ኃይል በማቅረብ ወይንም በማዳረስ ረገድ በእጅጉ ወደ ኋላ እየቀሩ እንደሆነም ዘገባው ይዘረዝራል። ትናንት በአዲስ አበባ ይህን ዘገባ ለጋዜጠኞች ይፋ ያደረጉት ባንክታድ የኢኮኖሚ ጉዳዮች መኮንን ሚስተር ጆቫኒ ቫለንሲሲ ይህን የሀዝ መረጃዎችን በማንተራስ አብራርተዋል።
Energy access in LDCs is their starting condition, which is of a high prevalence of...
በእነዚህ ታዳጊ ሀገሮች ውስጥ የኤሌክትሪክ ኃይል ተደራሽነት ገና ጅምር ላይ ያለ ነው። ይህም የሚገለጸው በኢነርጂ ወይም በኃይል ድህነት ነው። በአሁን ወቅት መረጃው ከሚገኝበት በአውሮፓውያኑ የዘመን አቆጣጠር ከ2014 ዓመተ ምህረት ጀምሮ የነዚህን ሀገሮች አማካይ የኃይል ተደራሽነት ብንመለከት ከአጠቃላዩ ሕዝብ 62 ከመቶ የሚሆነው የኤሌክትሪክ ኃይል አያገኝም። ከነዚህ ከፍ ካለ የልማት እርከን ላይ የሚገኙት ሀገሮች ይህ አማካይ 10 ከመቶ ብቻ ነው። ይህ ማለት በመላው ዓለም ኃይል ከሚያገኘው ሕዝብ ከግማሽ በላይ የሚሆነው 547 ሚሊዮን ሰው የሚኖረው በእነዚህ ሀገሮች ውስጥ ነው።
የኤሌክትሪክ ኃይልን ለብርሃን ለማብሰያም ሆነ ለሌሎች የቤት ውስጥ አገልግሎቶች በእነዚህ ሀገሮች የገጠሩ ክፍል ተደራሽነቱ በእጅጉ አነስተኛ እንደሆነም ይኸው ዘገባ ያስረዳል። የኃይል ድህነት ይለዋል ዘገባው። የኃይል ድህነት በተለይ በገጠሩ እጅግ አስከፊ ነው። ከገጠሩ ነዋሪ 80 በመቶ የሚሆነው ሕዝብ የኤሌክትሪክ ኃይል አያገኝም ይላል። ይህ ሲባል ደግሞ በተለይ ከቅርብ ጊዜ ወዲህ ሁኔታውን ለመለወጥ ስራ አልተሰራም ለማለት እንዳልሆነ ደግሞ ሚስተር ጆቫኒ ቫለንሲሲ ያስታውሳሉ።
ይህ ማለት ግን ምንም መሻሻል አልታየም ማለት አይደለም። ከ2004 ዓመተ ምህረት ጀምሮ በአውሮፓ አቆጣጠር 17 ሚሊዮን የሚሆን ሰው የኤሌክትሪክ ኃይል አግኝቷል። ይሁንና በ2030 ዓመተ ምህረት ለማሳካት ከተያዙት የዘላቂ ልማት ግቦች ሰባተኛውን ግብ ለማሳካት ማለትም ሁሉን አቀፍ የኃይል ተደራሽነትን እውን ለማድረግ የሚቀር ሥራ አለ። ይህን ግብ ለማሳካት በየዓመቱ 17 ሚሊዮን ሰው የኤሌክትሪክ ኃይል ተጠቃሚ መሆን አለበት። ያ ማለት ደግሞ ባለፉት 10 ዓመታት የተገኘውን ውጤት በየዓመቱ በሶስት እጥፍ ማሳደግ ይኖርብናል ማለት ነው።
የኤሌክትሪክ ኃይል ተደራሽነትን ችግር ወይም ቁም ነገር ይህ ያንታድ ዘገባ የሚመለከተው ከአጠቃላዩ የምጣኔ ሀብት መዋቅራዊ ለውጥ አኳያ ነው። ይህ ማለት በእነዚህ ታዳጊ ሀገሮች ውስጥ የኤሌክትሪክ ኃይልን ለቤት አገልግሎት ተደራሽ ማድረግ መልካም ቢሆንም ትልቅ ትኩረቱ ግን ለአምራችና ሰፊ ማህበራዊ አገልግሎት ለሚሰጡ ተቋማት ነው። ይህ ማለት ደግሞ የኤሌክትሪክ ኃይልን ተደራሽ ማድረግ ምርትንና ምርታማነትን በብዙ እጥፍ ማሳደግ ነው። ይህን ተከትሎ ምጣኔ ሀብታዊ ልማት በከፍተኛ ፍጥነት ይጓዛል ሲል ዘገባው ይተነትናል። የኤሌክትሪክ ኃይል በማመንጨትና ተደራሽ በማድረግ ረገድ ሚስተር ቫለንሲሲ በአርአያነት ያቀረቡት ኢትዮጵያን ነበረ። ባለፉት 10 ዓመታት አገሪቱ በየዓመቱ የኤሌክትሪክ ኃይልን በማመንጨት ረገድ የባለ ሁለት አሃዝ እድገት እያሳየች እንደሆነ ያስረዳሉ። ይሁንና ለገጠሩ ሕዝብ ይህንን ኃይል ተደራሽ በማድረግ በኩል ብዙ መስራት እንደሚያስፈልግ ጠቁመዋል። ዶክተር ገብረህይወት አገባ በኢትዮጵያ ልማት ምርምር ተቋም የመርሃ ግብሮች ዳይሬክተር በዘገባው ላይ አስተያየታቸውን ሰጥተው ነበር። በተለይ ገጠሩንና የኃይል ተደራሽነትን በተመለከተ ማብራሪያቸውን ሰጥተዋል።
Already indicated electrification is still low.
ቀደም ሲል እንደተገለጸው የኤሌክትሪክ ኃይል ሽፋንን የማስፋፋቱ እንቅስቃሴ አነስተኛ ነው። በአጠቃላይ በከተሞች ከፍ ያለ ቢሆንም በአገር አቀፍ ደረጃ ግን ወደ 25 ከመቶ አካባቢ ነው። የገጠሩ ሽፋን ከዚህ አማካይ ያነሰ ነው። ወደ 10 ከመቶ ቢጠጋ ነው። አብዛኛው የኢትዮጵያ ሕዝብ 75 ከመቶ የሚሆነው የሚኖረው ደግሞ በገጠር ነው። ስለዚህ የግብርናው ዘርፍ የኢትዮጵያ ገጠር ሕይወት ሳይለወጥ ሁሉን አቀፍ መዋቅራዊ ለውጥ ሊጨበጥ አይችልም።
ይህ ያንታድ ዘገባ ልዩ ትኩረት የሰጠው የኃይልንና የልማትን መዋቅራዊ ለውጥ ትስስር ነው። በእንግሊዝኛ ዘ ኤነርጂ ትራንስፎርሜሽን ኔክሰስ ብሎታል። በእነዚህ ታዳጊ ሀገሮች ይህ ትስስር በጣም ደካማ ነው ይላል። በእነዚህ ሀገሮች 40 በመቶ የሚሆኑት አምራችና አገልግሎት ሰጪ ተቋማት በቂ ባልሆነ በማያስተማምንና እጅግ ውድ በሆነ የኤሌክትሪክ ኃይል አቅርቦት ምክንያት እግር ተወርጭ ታስረዋል። በአማካይ በወር ውስጥ 10 ቀናት ኤሌክትሪክ ኃይል ይቋረጥባቸዋል። የኃይል መቋረጡ እስከ 5 ሰዓታት ያህል ይደርሳል። ይህ ደግሞ 7% የሽያጫቸውን ሴት ያሳጣቸዋል። በመጣኔ ሀብታዊ ልማታቸው በዝቅተኛው እርከን ከሚገኙ የዓለማችን 47 ሀገሮች መካከል ኢትዮጵያን ጨምሮ 33 የሚገኙት በአፍሪካ ነው። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው እናመሰግናለን። ወደ ቀጣዩ ዘገባ እንለፍ። ከሁለት ሳምንታት በፊት በያኔው የዚምባብዌ ፕሬዝዳንት ሮበርት ሙጋቤ ከስልጣን ከተባረሩ በኋላ ለደህንነታቸው በመስጋት በጎረቤት ሀገር የቆዩት የቀድሞ ምክትል ፕሬዝዳንት ኤመርሰን ምናንጋጓ ወደ ሐራሬ ተመልሰዋል። በዚምባብዌ አዲስ ሲሉ የጠሩትን ዲሞክራሲ ለማምጣትም ቃል ገብተዋል። ኤመርሰን ምናንጋጓ በዛሬው ዕለት ይፈጽማሉ የተባለውን ቃለ መሐላ ህዝቡ እየተጠባበቀ ባለበት በአሁኑ ወቅት ብሪታንያ፣ ጀርመን፣ ቻይናና ሌሎች የዓለም አቀፉ ማህበረሰብ አባላት ሀገሪቱ ወደፊት በምታደርገው ጉዞ ለመርዳት ቃል ገብተዋል። የማርያማ ዲያሎ ዘገባ ሰሎሞን ክፍሌ ያቀርባል።
የጋዜጦች አርዕስተ ወሬዎች አሁንም የሙጋቤ አስተዳደር አበቃ እያሉ በሚጽፉበት ወቅት የዚምባብዌ ዜጎች ቀድመው መሄዳቸው ይስተዋላል።
What happened before is past. What we need is forgive each other and build this.
ያለፈው አልፏል። አሁን የሚያስፈልገን እርስ በርስ ይቅር ተባብለን ይህችን ሀገር እንደገና መገንባትና አንድነትን ማምጣት ነው ነው ያሉት አንደኛው አስተያየት ሰጪ በእንግሊዝኛ። በሾና ቋንቋ የተናገሩት ሌላኛዋ ደግሞ
The new leadership should create jobs and employment. We do not expect the new leadership to be corrupt.
አዲሱ አስተዳደር ሥራ መፍጠር አለበት። ከቀጣዩ አስተዳደር ሙስና እንጠብቅም። ያ ሲሆን ህዝብን ያስቆጣል ነው። የቀድሞው ምክትል ፕሬዚደንት ኤመርሰን ምናንጋጓ ትላንት ሐራሬ ከተማ ውስጥ ለደጋፊዎቻቸው ሲናገሩ ደግሞ ለፕሬዚደንትነት ቃለ መሐላ ከፈጸሙ በኋላ እገዛ የሚያስፈልጋቸው ከዚምባብዌያን ብቻ ሳይሆን ከሁሉም የዓለም አቀፉ ማኅበረሰብ አባላት መሆኑን አስገንዝበዋል።
We need the cooperation of the continent of Africa. We need the cooperation.
የአፍሪካን አህጉር ትብብር እንፈልጋለን። ከአህጉሪቱ ውጪ ያሉ ወዳጆቻችንን ትብብርም እንሻለን። ሀገራችንን ለማሳደግ ከወዲሁ የትብብርና ድጋፍ መልእክቶች እየደረሱኝ ነው።
ሀገሪቱ የምናንጋጓን ቃለ መሐላ መፈጸምና አመራሩን መረከብ እየተጠባበቀች ባለችበት በአሁኑ ጊዜ ዓለም አቀፉ ማህበረሰብ ከወዲሁ ድጋፍ ለመስጠት ቃል እየገባ ነው። የሙጋቤን አስተዳደር ከፋፋይና አወዛጋቢ አድርጎ ይመለከት የነበረው ዓለም አዲሱን ለውጥ እናገዛለን ይላል። የጀርመን ውጭ ጉዳይ ሚኒስቴር ቃል አቀባይ ማሪያ አደባህር አንዷ ናቸው።
We together with our partners in Europe, Africa and the international
እኛ ከአውሮፓ ከአፍሪካና ከዓለም አቀፍ ሸሪኮቻችን ጋር በመሆን ዚምባብዌ የጀመረችውን አዲስ ጉዞ ለመርዳት ዝግጁ ነን።
የብሪታንያ ጠቅላይ ሚኒስትር ቴሬሳ ሜይም ለምክር ቤቱ ሲናገሩ ሀገራቸው በዚምባብዌ የተካሄደውን ለውጥ ለማገዝ የተቻላትን ሁሉ ታደርጋለች ብለዋል።
We want to see a democratic, free, secure Zimbabwe where people
ዲሞክራሲያዊት ነጻና የተረጋጋች ዚምባብዌን ማየት እንፈልጋለን። ከዳር እስከ ዳር ያሉ የዚምባብዌ ዜጎች የዕለት ተዕለት ተግባራቸውን ያላንዳች ፍራቻ ያለምንም ጭቆና ሲከውኑ እንዲሁም ሀገሪቱ እንደገና ከቀረው ዓለም አቀፍ ማህበረሰብ ጋር ስትቀላቀል ማየት እንፈልጋለን።
በሮበርት ሙጋቤ አስተዳደር ወቅት ቅርብ ግንኙነት የነበራት ቻይና በበኩሏ ቤጂንግ የዚምባብዌ ህዝብ የሀገሪቱን የፖለቲካ መረጋጋት ጠብቆ መቆየት ይችላል ብላ ታምናለች ብላለች። የውጭ ጉዳይ መስሪያ ቤቷ ቃል አቀባይ ሉ ካንግ በቋንቋቸው እንዲህ ብለዋል።
As a good friend of Zimbabwe, China highly appreciates
እንደ ዚምባብዌ ጥሩ ወዳጅ ሁሉም ወገኖች የሀገሪቱን ችግሮች በሰላማዊ ድርድር መፍታቱ መሰረታዊና ዘለቄታ ሁኔታን ሊፈጥር እንደሚችል ሊገነዘቡ ይገባል እንላለን ብለዋል። ሙጋቤንም የሁለቱን ሀገሮች ብቻ ሳይሆን በአጠቃላይ የቻይናንና የአፍሪካን ግንኙነቶች አሻሽለዋል ሲሉ አወድሰዋቸዋል። ይህ በእንዲህ እንዳለ ሌሎች አፍሪካ ሀገሮችና ዩናይትድ ስቴትስ ለዚምባብዌ የስልጣን ሽግግር ድጋፋቸውን ሰጥተዋል።
ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ቀደም ሲል ቃለ መሐላ ዛሬ ፈጽማለሁ አልኩ
ዛሬ ፈጽማሉ ብለህ የሚባለው ያፍ ወለምታ ነው የሚባለው?
በነገ ወለምታ ነበር። ይሄንን በእውነት ታላቅ ትህትና አርማለሁ።
ነገ አርብ ነው የሚፈጽሙት።
አዎ። የአሜሪካ ድምጽ ራዲዮ ጣቢያ እስከ ምሽቱ 4 ሰዓት ፕሮግራሙን ይቀጥላል። አሁን ከዚህ ቀጥሎ
ከእናንተ ካድማጮቻችን ያገኘናቸው አስተያየቶች ይሰማሉ።
ጤናችን ልጅዎች እንደምናላችሁ። አስተያየት መስጠት የምፈልገው ባለፈው ሳምንት በተዘገበው በፕሮግራማችሁ ላይ ነው። ያለፈው ሰኞ የመጨረሻውን ክፍል የአቶ ልደቱ ውይይት አድርጋችሁ ነበርና በአገር ጉዳይ ላይ ነው ውይይቱ። ግን ውይይቱ ሲያልቅ የጋበዛችሁ ሙዚቃ ፀሐዬ ዮሐንስ ልጅቷ ነው ምናምን የሚል የፍቅር ዘፈን ነበር። ስለ አገር ጉዳይ ሁላችን በስሜት እያለ እንደዛ አይነት ዘፈን ስታሰሙ ከፕሮግራማችሁ ጋር አይገናኝ። የተወዳጁንም ዝል ሙዚቃ ጣም ማጣጣም አንችልም፣ ምክንያቱም ሌላ ውስጥ ነን ያለ ነው። እና እንዴት ነው ስለ አገር ጉዳይ ማህበራዊ ጉዳይ የሆነ ከፕሮግራማችሁ ጋር የሚያያዝ ሙዚቃ ማቅረብ ትችሉ ነበር? አዚ
እርጥመት ፈጠኑ አቶ ንጉሱ ጥላሁን በጣም ይሄ ሁሉ የታሰረ ሳይፈታ ስለ ወቃየት ስለ ወንዶች ጥያቄ ሳይመለስ ተመለሰ ብሎ ተመለሰ እኮ የታሰርኩኝ ነበር መልቀቅ የነበረባቸው። እንደውም መጀመሪያ የታሰርኩኝ መልቀቅ መቆርቀብ ይባል የነበረበት ምክንያቱም የተጠየቀው ስለ ድንበር ነው። በድንበር ምክንያት የታሰሩ ሰው የተፈታው ያን ጊዜ እንኳን እንደ ርቅ ቢሉ እንደው በጣም ደስ የሚል ነገር ነው እንጂ ህዝብን አስረው።
ሀሎ፣ የአሜሪካ ድምጽ ሬዲዮ አማርኛ ክፍል ጥላሁን ንጉሱ ያቀረበው የትግራይ ጠገዴ የጎንደር የአማራ ጠገዴ ያለው የሚታወቀው አንድ ጠገዴ ወልቃይት ጠገዴ ሰሜን አርማጭሆ አልገዛም አልክ ተገዛ ነው ነው እንጂ የትግራይ የሚባል ጠገዴ የለም። ከሰከዘ ወዲህ ትግራይ የሚባል ሀገር የለም። እና የሆነ ብአዴን ተላላኪ እና ወያኔ የተስማሙበት ስምምነት ከሁለቱ ስም አያልፍም። እነሱ ይፈርሙታል፣ እነሱ ሲጮሁ ይጠፋል። እና የብዙ የሚያሳሰብ ጉዳይ አይደለም። ጠገዴ የሚባል ትግራይ ሀገር የለም።
ወይዘ አሜሪካ ሰላም ጤና እኔ በዛሬው ዕለት ታባስተናልፋችሁት አብይ ዜናችሁ ላይ ባህር ዳር አስተዳደር ገዞች ቃል አቀባይ የተናገረው ላይ ሰምቼ ባለፈው ከአመት ተኩል ይሆናል ምዕራፍ መንገሻ ስዩምን ጠይቃችሁ ያገኛችሁት መልስ ነበረ። ዛሬ ደግሞ እገዴና እገዴ የሚለው ከተከዜ ማዶ ነው ከተከዜ ወዲና በየት በኩል ነው እገዴና እገዴ የሚለው ያለ ብላችሁ ለምን አልጠየቃችሁ? እገዴ ማለት ወልቃይት ጠገዴ፣ ወልቃይት ማለት ደግሞ ህዝቡ እየታሰረበትና እየሞተበት ያለው የበጌምድር ግዛት መሆኑን እያወቃችሁ በራሳችሁ እናንተ ጋዜጠኞች ስትጠይቁ ለምንድን ነው ላይ ላይሆን እያለፋችሁ የምታዩ?
አስተያየት የላካችሁልንን አድማጮቻችንን እናመሰግናለን። ሌሎቻችሁም እንደዚሁ እንድትልኩልን እንጋብዛለን። አሁን ደግሞ ሙዚቃ ልንጋብዛችሁ ነው፣ የምስጋና ዜማ።
So this year we're going to have our family come in from Morgantown, West Virginia, and Wednesday night my wife
ጋና
ግሩም የምስጋና ዜማ ነው። አዲሱ
አዎ፣ በጣም ጥሩ ቀኑ ነው እንግዲህ ለዚህ ነው። ሌላም ደግሞ በኋላ እንድናሰማለን። የዛሬው ታንክስጊቪንግ አሜሪካ ውስጥ ቤተሰብ የሚሰባሰብበት ትልቅ ብሔራዊ በዓል ነው። ሁሉም ሲሰባሰቡ ፈጣሪያቸው ስላደረገላቸው መልካም ነገር የሚበሉትንና የሚጠጡትን በአጠቃላይ የየዕለት አስፈላጊ ነገሮችን ያስገኘላቸውን ፈጣሪ የሚያመሰግኑበት ቀን ነው።
ከ50 ሚሊዮን በላይ አሜሪካውያን ናቸው ከቦታ ቦታ ተዘዋውረው ከቤተሰቦቻቸው ጋር ሆነው የዛሬውን ቀን በምስጋና የሚያሳልፉት። ከምስጋናው ጋርም መብላት፣ መጠጣት፣ መጎንጨት ማለቴ ነው፣ መደሰትና ፈንጠዝያ ማድረግም አለበት። የእያንዳንዱ ሰው ዝግጅት ከቶ ምን ይመስላል? ትሮይ ቤከር ለዛሬው ታንክስጊቪንግ ያደረገውን ዝግጅት እንዲህ ሲል ይገልጸዋል።
So this year we're going to have our family come in from Morgantown, West Virginia, and Wednesday night my wife flies in from Iceland, so we're going to be cooking all night Wednesday.
በዚህ አመት ቤተሰቦቻችን ከምዕራብ ቨርጂኒያ ሞርጋንታውን ትናንት ነው የመጡት። ባለቤቴ ከአይስላንድ። ከትናንት ረቡዕ ማታ ጀምረን ደግሞ የተቀቀለውን ያበሰልነውን ዛሬ እንመገባለን። ከአራት የቤተሰብ አባሎች ጋራ ወደ 11 እና 12 ልጆችም አብረውን አሉ። በእውነቱ ትልቅ ፓርቲና ፈንጠዝያ ነው።
በዚህ በህዳር ማለት በፈረንጆች ኖቬምበር 3ኛው ሐሙስ ላይ ለሚከበረው በዓል ብዙ የምግብ መሸጫ ሱቆችና ግሮሰሪዎች በህዝብ ይጨናነቃሉ በገበያተኛ። እናም ብዙዎቹ ቀደም ብለው እንጂ እንዲህ በተጨናነቀ ሰዓት መገብየቱን አይመርጡትም።
ዛሬ ትልቋ ምግብ ታዲያ ተርኪና ቱርኪና የፈረንጅ ዶሮም ትባላለች ይመስለኛል። ልክ ነኝ?
ልክ ነው፣ ልክ ነው።
እና በአማካይ ስሌት በየአመቱ ወደ 45 ሚሊዮን ተርኪዎች ይሸጣሉ። በአሜሪካ ግብርና ቢሮ ግምት መሰረት ለ10 ሰዎች የሚሆን ተርኪ ዋጋው ከ50 ዶላር በታች ነው።
በዞ መስካናለኝ መስካናለኝ መስካኖ አይ በዞ መስካናለኝ መስካናለኝ ለሞተለኝ በዞ ፈለካለኝ ፈለካለኝ ለልሶ በዞ ፈለካለኝ ፈለካለኝ ለሞተለኝ እንደዚህ ባይሆንማ እንደዚህ ባይረዳኝ ሰው አልሆንም ነበረ ለዚህ ነው የሚያዘምር። እንደዚህ ባይሆንማ እንደዚህ ባይረዳኝ ሰው አልሆንም ነበረ ለዚህ ነው የሚያዘምር። And the sea by the sea, so I'll own him forever.
እዚህ ዩናይትድ ስቴትስ የሚኖሩ ኢትዮጵያውያን ያገሬውን ባህል በመቀበል የዛሬውን በዓል ታንክስጊቪንግን እንደሚያከብሩ በትናንቱ ኢትዮጵያውያን በአሜሪካ ፕሮግራማችን አቅርበናል። ይህን በዓል የሚያከብሩ ኢትዮጵያውያን ታዲያ 43 ዓመታት ወደኋላ ተመልሰው ጎን ለጎን የሚያስቡት አንድ ነገር አለ። 60 ኢትዮጵያውያን ያለ ፍርድ በደርግ መንግስት የተገደሉበትን 1967 ዓመተ ምህረት
ዛሬ የነዚህ ቤተሰቦች ታንክስጊቪንግን የደስታና የምስጋና ቀን ሲያከብሩ ሻማ ይዘው እግዚኦ በማለት አዘናቸውንም የሚገልጹበት ቀን እንደሚሆን እንገምታለን። በዚያ የግፍ ግድያ 54 የቀዳማዊ ኃይለ ሥላሴ ከፍተኛ ባለ ስልጣናትን ጨምሮ 3 የደርግ አባላት፣ 3 ባለ ዝቅተኛ ማዕረግ በጠቅላላው 60 ኢትዮጵያውያን ተረሽነዋል።
አድማጮች፣ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ በአማርኛ የሚያስተላልፍላችሁን የሐሙስ ፕሮግራም ነው የምታደምጡት። አሁን የስነ ግጥም ወጎች በባህልና ማህበረሰብ ፕሮግራም። ባህልና ማህበረሰብ ለምሽቱ ከወጣቷ ቀደም ሲል በቅንጫቢ ያሰማናችሁ ገጣሚ ትዕግስት አለምነህ ጋር በግጥም ስራዎቿ በስነ ግጥምና በጥቅሉም በጥበብ ዙሪያ የተጀመረ ቃለ ምልልስ ነው ይዞ የቀረበው።
የዝምታ ጩኸት በሚል ርዕስ የመጀመሪያውን የግጥም መድበሏን በ2004 ዓ ም ለንባብ አብቅታለች። እልልታና ሙሾ የተሰኘውን ሌላውን የግጥም መድበሏን ደግሞ በ2008 ዓ ም አሳትማለች።
የባህል መድረክ አዘጋጅና አቅራቢ አሉላ ከበደ ነው። ወደ ቅንብሩ ይዞን ይሂድ።
ያልተፈታ ቅን ይቅርታ የማታውቅ ጽማም የልጅ ልጄ እግዜሩ ዳልሰማው የባርክልኝ ጸሎት አባክሽን ወልጄ አልጋይ እንደራሴ በስክስክ ወጀን ከራስ ቤት ሳልወጣ ባልጠበቀ ወገን ከጥቂት የወተት ቀለም ቀጥታለ ገነታ ሲደላስ እየጣሉ ስጠት 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 መርኩኝና ግጥም እንዲሆኑ በሳር በጥቀሉ እንዲተበሰኑ አሁን ከያሉበት ቦታ ጆረፍ ልቀምና በግልጦስ የተንበር ግጥም ሰርድርና አንድ ቃል ፈልግ በጀኛት ገበጥ መሬት አስገብቶ አምባ የሚያሰጣ ምሽት አክለፍልፎ የሆነ ሚስጥር ቃል ጧፍ ሆኖ ባልበራ በሆነ ሰን ነገር ስሜ ቢሸፈንም በጋኔኖች ስኪ የፊቴ ግድጋዳ እንባዬ እንዲለብስም ግድ የለህን ፈልግ ወርቀ ልሰስም
ያልተፈታው ቅንሽ በርግጥም ገና መፈታት የሚፈልግ ይመስላል። ምቅ ሐሳቦች ያዘሉ ናቸው ግጥሞችሽ። ወደ ቦታው የመወሰድ አቅምም አላቸው። ስላዊ አጻጻፎችን ትከተያለሽ። በመታነሻቸው ሐሳቦች ውስጥ ሰዎች ፍለጋ እንዲጀምሩ የሚያደርግ ነው። ትዕግስት፣ ግጥም ስለሚጻፍለት ህይወትም እናውራ። በወጣትነት እድሜ ውስጥ ነው ያለሽው እንደተረዳሁት። በትኩስ ስሜት በወጣትነት ፍቅርን ዓለምን የመግዛት ስሜት የሚያድረውን ይሃል በዙሪያ ያሉ ነገሮችም ያጽፋሉና ቀደም አገራዊ ጭብጥ ያላቸው ግጥሞችን የመጻፍ ዝንባሌሽን ነግረሽኛል። ኋለኛው መጻፍሽ ይበልጡን በአገራዊ ጉዳዮች ላይ ያተኮሩ መሆናቸውን አንስተሻል። እስኪ ንገሪኝ፣ ምን አይነት ጉዳዮች ለግጥም ያነሳሱሻል? ምን አይነት አጋጣሚዎች ይኮረኩሩሻል? ሳታውቂው ግጥም ሆኖ ታገኛቸዋለሽ ልምዶችሽን አጋጣሚዎችሽን?
አዎ፣ አሁን ግጥም ብዙ ጊዜ ሰው ፍቅር ሲይዘው የያዘው ሰው በሙሉ ገጣሚ ነው ይባላል። እንደዚህ አይነት ነገር ሲደጋገም እሰማለሁ። ብዙ ጊዜ የኔ ግጥሞች አንብበው አስተያየት የሚሰጡኝ ሰዎች የአንቺ ግጥሞች ከብሶ ከያልፈም ይሉኛል። ብዙ ጊዜ ብሶት ነው በቃ
ይጫናቸው።
ተስፋ የምናይበት ነገር አድርግልን፣ እንደዛን አይነት አስተያየት ይሰጥኛል። በእርግጥ ተስፋ የሚታይበት ነገር አልጽፍም ማለት አይደለም፣ ግን ብዙ ጊዜ ብሶት ነው እንድጽፍ የሚገፋፋኝ ይመስለኛል። ለራሴ የማወጣው በመጻፍ ነው።
በአንድ ወይ በሌላ ምክንያት የተጎዳ ወይም ደግሞ የህመም ስሜት ያደረበት ስታይ ትነክ ያለሽ፣ ያን የመውረስ ዝንባሌ በውስጥሽ ታገኛለሽ። ያ ሐሳብ የሚቆይበት ወደ ግጥም
የሚልበት ችግር ከተባለ ማለት ነው። ግን ለኔ ችግር ነው ብዬ አላስብም። ግን ያንን ቶሎ ነው የምወርሰው፣ የሰውን ስሜት ቶሎ ነው የምወርሰው እና በዛ ሰው ስሜት ሆኜ ያንን ነገር እጠፋለሁ ብዙ ጊዜ።
የዝምታ ጩኸት የመጀመሪያ ግጥም መድብል ርዕስ የሆነው ግጥም ከነ ርዕሱ ልክ ፈለልታና ሙሾ መሐከል እንደሚታየው ግጭት ዝምታና ጩኸትም ላይ ግጭቱን እናያለን። ዝም ብሎ ጩኸት የለም ወይም ጩኸት ኖሮ ዝም የለም ብለን የምንጠብቀውን ያህል ዝምታ ከጩኸት የሚከብድበትን ጊዜ ጆሮ የሚደፍን ዝምታ እንደምንለው አይነት። እስኪ ንገሪን፣ የተለየ ምክንያት አለ ይሄን ግጥም በጻፍሽበት ጊዜ እንዲያ ስለፈልፍ ከቁብ ያልቆጠረኝ ተውስል ስማጸነው ዞሮ እንኳን ያላየ ተስፋዬን ቆርጬ ብሄድ ሳላወራው በዝምታዬ ውስጥ ጩኸት የተሰማሁት ያለሽ? የአባባል ነገር የሚመስለውን ነገር ከበድ ወዳለ ቦታም ተወስጂዋለሽ። ዝምታም ሲበረታ እንደ ጩኸት እንደሚሰማ የሚያመላክት የሚመስል ነው። እስኪ ስለተጻፈበት መንፈስ ንገሪንና ግጥማን ተወችልን።
እሺ፣ ስለ አሁን ይሄን ግጥም ስጽፈው አንዳንዴ ብዙ ነገር ላይ ይምክልና ይሄ በራስ የሚያጋጥመኝ ነገር ነውና ምንም ነገር ሳላወራ ፍላጎቴ ተሰምቶ አገኛለሁ። አውርቼ አውርቼ ደግሞ ነገር ሳልባል እቀራለሁ። የሚሰማኝ አጣለሁ እና ሁሉ ይገርመኝ ነበረ ለካል እኔ ብዙ ጊዜ ዝም በማለት ታወቃለሁ። ቤት ውስጥ አሁን ከሶስቴ ከወንድሞቼ እኔ በዝምታ ነው የምለየው። አልናገርም ብዙ ግን ደግሞ እኔ ከተናገርኩ ሁሉም ቶሎ ይሰሙኛል። ግን አንዳንዴ ተናግሬ ራሱ ያልተሰማሁት ነገር በቃ ትቼ ዝም ስል
ደግሞ ካስቸገሩሽ ግጥም አድርገሽ ስታወጪው ይደርሳቸዋል። ግሩም፣ የዝምታ ጩኸትን ተወጪልን።
እሺ። የዝምታ ጩኸት እንዲያ ስለፈልፍ ከቁብ ያልቆጠርኩኝ ሆስል ስማጸነው ዞሮ እንኳን ያላየኝ ተስፋዬን ቆርጬ ብሄድ ሳላወራው በዝምታ ጩኸት የተሰማኝ ያንተን ጨለማ ብትሰጠኝ ወርሼ ከዝምታ ጸበል ጸዲቅ ተቋድሼ ምን እንዳልኩኝ ለፋው ተከትዬ ጠፋው። የግርግሜ ኩራዝ ጥላን ጥሎ ደክሞ ብቸኛው ብቻዬ ብቻ ሲሄድ ከርሞ ሰላሜን ካየሁት ከብቻ ጋር ቆሞ የቀረው ዘመኔን ልኑር ባርሞ።
የዝምታ ጩኸት በእርግጥም ደምቆ የሚሰማ ዝምታ ነው። ትዕግስት፣ አስተያየቶችን አገኛለሁ ልሽኛል። የግጥም ስሜት በሌሎች ሲጋባ አንባቢው ያሳደረበት ስሜት ምናልባትም ከዚያ የሚቀጥል ታሪክ ከራሳቸው ጋር የሚጫወቱትንም ሊጨምር ይችላል። ምን አይነት ምላሾችን ታገኛለሽ? ሴቶቹ ግጥሞችሽ በመጽሐፍ ብቻ ሳይሆን በቪዲዮ በተሰራው ጭምር ለሌሎች የደረሱት በድምጽ የተቀረጹትም የተለየ ስሜት የሚያሳድሩ የተለየ ቅርበትም የሚፈጥሩ ይመስለኛል። እስኪ ንገሪን ከአንባቢዎችሽ ወይም ደግሞ ከአድማጮችሽ ያገኘሻቸው ምላሾች ምን ይመስላል?
አዎ፣ ሰዎች ብዙ ደስ ይላሉ፣ የሚያበረታቱ ናቸው። በአብዛኛው የልቤን የተናገርኩኝ በቃ የእኛን ጊዜ ገለጽሽልኝ የሚሉ ብዙ አስተያየቶች ይመስለኛል። አንዳንዴ በአንተ መናገር ፈልግህ መናገር ያልቻልከውን ነገር ሰው ሲናገር ስሰማ ረካለ ያስደስታል እና
ልክ ነው።
ከዛም አንጻር ሊሆን ይችላል ብዙ እና በጣም ግን እንደዚህ ዲስቴል ስለሆነ ጽሁፍ ሰዎች የሚሰጡኝ አስተያየት ለእኔ ትልቅ ትርጉም አለው፣ ጥቅምም አለው። አሁን እኔ ከዝምታ ጩኸት መሰረቴ ነው። ደግሞ እዛ ላይ ያገኘሁትን አስተያየት አክዬበት የተሻለ ስራ ነው ይዤ መምጣት ፈልግ የነበረው ለነበረኝ አቅም የተሻለ ነው ለእኔ ፈለልታና ሙሾ። ከዚህ በኋላ የሚሰራው መጽሐፍ ደግሞ ከፈለልታና ሙሾ አንድ ደረጃ ከፍ ብሎ መምጣት መቻል አለበት። ምክንያቱም ፈለልታና ሙሾ ደግሞ ብዙ አስተያየት ተቀብያለሁ እና የስነ ጽሁፍ ባለሙያዎች እንደሰጡኝ አስተያየት ስህተቴን ማረም ያለብኝ ሌሎች ጋር እንደሆነም አይቻለሁ እና ደግሞ ጸሐፊ ሲባል ከሁሉም አንግድ ማየት የሚችል መሆን እንዳለበትም ተምሬበታለሁ።
በስራዎችሽ ውስጥ ማደግ ማለት ይሄው ነው። ሁለት የግጥም መድብሎችን አድርሰሻል። ታዲያ እሱ ላይ አቆምምና ዘወትር አድጋለሁ፣ ማሻሽላቸውንም ከአድማጮቼ ከአንባቢዎች የማገኘውንም ለማደግ ይጠቀምበታል ነው ያልሽው። ትዕግስት፣ ጥሩ ብለሻል። ገጣሚነት ለሌሎች የጥበብ ዘርፎችም ስሜት ይኖር ይሆናል ብሎ ማሰብ እድል ይሰጣል። እንደ ግለሰቡ ማንነት እንደ ምርጫው ከስነ ግጥም ውጪ በምርጫ በማድነቅ ለየትኛው የጥበብ ዘርፍ ትማረኪያለሽ? ሙዚቃ፣ ስነ ስዕል፣ የመድረክ ስራዎች ምን ይማርክሻል?
አሉላና እንግዳው ዝግጅታቸውን አላጠናቀቁም። በሚቀጥለው ሳምንት የባህልና ማህበረሰብ ፕሮግራም ላይ ይመለሳሉ።
አድማጮች፣ ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
በሶሪያ የሚካሄደው የእርስ በርስ ጦርነት 2 ዓመታት ተኩል የሆነው ሲሆን የሀገሪቱ መንግስት ህዝቡን በኬሚካል መሳሪያዎች አጥቅቷል። እንደ አውሮፓ አቆጣጠር ነሐሴ 21 ቀን 2013 ዓ.ም ሳሪን ጋዝ የያዙ ሮኬቶች በደማስቆ አካባቢ በሚገኘው ጎታ በተባለው በአማጽያን ቁጥጥር ስር ባለው ቦታ ላይ ጥለዋል። ምን ያህል ሰዎች እንደተገደሉ ግልጽ አይደለም። ከ300 እስከ 1700 በላይ ይሆናሉ የሚል ግምት አለ። ግልጽ የሆነው ነገር በፕሬዝደንት ባሻር አልአሳድ መንግስት ትእዛዝ የጭካኔ ተግባር የሚፈጸም መሆኑ ነው። የሶሪያ መንግስት በህዝቡ ላይ ኬሚካል መሳሪያ የተጠቀመው በጎታ ላይ ብቻ አለመሆኑ የሚያሳይ ማስረጃ አለ። ይህን ተግባር የፈጸሙትን አካላት ተጠያቂ ለማድረግ የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ከ2 ዓመታት በፊት ነሐሴ ወር ላይ 2235 የተባለ ውሳኔ አሳልፏል። ለእነዚህ ጥቃቶች ተጠያቂ ለማድረግ የድርጅቱ የጣምራ ምርመራ ሜካኒዝም የተባለ ድርጅት መስርቷል። ይህ ነጻ የሆነ ዓለም አቀፍ አካል ጥቅምት 26 ቀን ባወጣው ዘገባ ሶሪያ ባለፈው ሚያዝያ ወር ኻን ሻይሁን ላይ የሳሪን ጋዝ ለቃለች ይላል። እንዲህ አይነቱ ጥቃት የኬሚካል መሳሪያ እገዳን የሚያቅፈው ዓለም አቀፍ ሕግን ይጥሳል። እስላማዊ መንግስት ነኝ የሚለው አሸባሪ ቡድን በበኩሉ ባለፈው ዓመት መስከረም ወር ላይ ሆሽ ላይ የሳልፈር ማስተርድ ጋዝ ጥቃት ማድረሱን የተባበሩት መንግስታት ድርጅቱ መርማሪ አካል ገልጿል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን፣ የብሪታንያ የውጭ ጉዳይ ሚኒስትር ቦሪስ ጆንሰን፣ የፈረንሳይ የውጭ ጉዳይ ሚኒስትር ያን የቭስ ሌ ድራይን እና የጀርመን የውጭ ጉዳይ ሚኒስትር ሲግማር ጋብርኤል ባለፈው ህዳር 8 ቀን ባወጡት የጋራ መግለጫ ሁለቱን የኬሚካል ጥቃቶችን አውግዘዋል። የሶሪያ መንግስት ማንኛውንም አይነት የኬሚካል መሳሪያ ጥቃቶችን ማድረሱ እንዲያቆም ጠይቀዋል። የሶሪያ መንግስት ያለውን ኬሚካል መሳሪያን ሁሉ ኬሚካል መሳሪያን ለሚያግደው ድርጅት እንዲያስታውቅ ጠይቀዋል። መግለጫው አያይዞም ይህ ድርጊት የፈጸሙትን ተጠያቂ ለማድረግና ለወደፊቱ እንዲህ አይነቱን ጥቃት ለማስወገድ ዓለም አቀፍ ምላሽ መኖሩ ወሳኝ ነው ይላል። እንዲህ አይነት ዘገባ ከወጣ በኋላ የጸጥታ ምክር ቤትና መላ አባላቱ በፊት የገቡትን ቃል የመፈጸም ኃላፊነት አለባቸው ሲል የዕለቱ ርዕሰ አንቀጽ ሀተታውን አብቅቷል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
አድማጮች፣ ባሉን ጥቂት ደቂቃዎች የማጠቃለያ ዜና እናሰማ። የዚምባብዌ የቀድሞ ፕሬዚደንት ሮበርት ሙጋቤና ባለቤታቸው ግሬስ ያለመከሰስ ከለላ ተሰጣቸው። አንድ የገዢው ዛኑፒኤፍ ፓርቲ ባለስልጣንና ዋና ከተማዋ ሀራሬ ውስጥ የሚገኝ ጋዜጠኛ ለቪኦኤ እንዳረጋገጡት ሙጋቤ ጡረታቸውን በተመለከተ ስልጣናቸውን በግድ እንዲለቁ ካደረጓቸው የሀገሪቱ ጀነራሎችና የፖለቲካ መሪዎች ጋር ድርድር ይዘዋል። የሳውዲ መራሹ ጥምረት በጦርነት በተበታተቀችው የመን መንገድ ዘግቶ መተላለፊያ ለማሳጣት የወሰደውን እርምጃ ተከትሎ በሚሊዮኖች የሚቆጠሩ የመናውያን ከከፋ ረሃብና እልቂት አፋፍ ላይ ናቸው ሲሉ ዓለም አቀፍ የረድኤት ድርጅቶች አስጠንቅቀዋል። የኢራቅ መንግስት ኃይሎች ከሶሪያ ጋር በሚያዋስነው በረሃማ አካባቢ የቀሩትን የእስላማዊ መንግስት ነኝ ባዩ ቡድን ርዝራዥ ተዋጊዎች ለማጥፋት ዛሬ ጥቃት ማካሄዳቸውን የሀገሪቱ ባለስልጣናት አስታውቀዋል። ሚያንማርና ባንግላዴሽ ከጥቃት ሸሽተው ወደ ባንግላዴሽ የተሰደዱት ብዙ መቶ ሺህ ሮሂንጃዎች ወደ ቀያቸው እንዲመለሱ ስምምነት መፈራረማቸውን የሁለቱም ሀገሮች ባለስልጣናት አስታውቀዋል።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳነው ዝግጅት በዚህ ተጠናቋል። በስቱዲዮ ፕሮግራሙን የመራልን ንጉሱ ነው። በዛሬው ልዩ ፕሮግራም አዘጋጆች በሌሎችም ባልደረቦቻችን ስም የምንሰናበታችሁ አዲሱ አበበና
ቆንጂት ታዬ ነን።
አብራችሁን ስለቆያችሁ እናመሰግናለን። የትግርኛው ፕሮግራም ይቀጥላል።
ደህና ደሩ። Sometimes I think about you. One day
trouble with you and me, my friend. There's the trouble with this nation. Too many blessings, too little appreciation. And I know that kind of notion, but it just ain't cool. So send me back to Sunday school, because I'm tired of waiting for reason to arrive.